ሐሰተኛው ክርስቶስ አንዳንድ ለታውቁት የሚገባ ይሄንን ያህል የመጨረሻውን ዘመን ትምህርት سنማር እንደዚሁ ነካክተን ልናልፈው የማይገባ አንዳንድ ነገሮችን አብረን እንመለከታለን። ጌታ የተመሰገነ ይሁን እና ሐሰተኛው ክርስቶስ አስመልክቶ በመጽሐፍ ቅዱስ ውስጥ ያሉ ትንቢታዊ ሁኔታዎችን ከብሉይ ኪዳን ጀምረን ጥቂት ነገሮችን ያወጣው ላሳያችሁ ሞክራለሁ። ጌታ ይመስገን። መጽሐፍ ቅዱሳችንን አውጥተን አንዳንድ ክፍሎችን ላንብብላችሁ። ዳንኤል ላይ ነው በብዛት ማተኩረው ዛሬ እና በዳንኤል መጽሐፍ ውስጥ ስለ ሐሰተኛው ክርስቶስ በብሉይ ኪዳን የተነገሩ ትንቢቶች ምዕራፍ 7 ላይ አለ። እንደገና ደግሞ እንደዚሁም በመጽሐፍ ቅዱሳችን ውስጥ በተደጋጋሚ ባየነው ምዕራፍ 9 ላይም እንመለከታለን እና ዳንኤል በባቢሎን ምድር በነበረበት ጊዜ በንጉስ ናቡከደነጾር ዘመን የታዩ ራእዮች አሉ። ስለመጨረሻው ዘመን ናቡከደነጾር ራሱ ያየው አለ፣ ዳንኤል ደግሞ ራሱ የተመለከተው አለ የመጨረሻው ዘመን ላይ። ስለዚህ እነዚህን ሁለት መሰረታዊ ነገሮች ናቡከደነጾር ያየውና ዳንኤል የተመለከተው ራእይ በጣም የሚገርም ነው። በሁለት አይነት ዲፍረንት መልክ ይመልከቱ እንጂ የሁለቱንም ራእይንም ደግሞ ምንመለከትበት ሁኔታ አለ። ንጉስ ናቡከደነጾር ያየው ህልምና ራእይን ያ ሁላችንም ምናቀው ነው እና ስለራሱ እግዚአብሔር ሊቀጣው ካሳየው ራእይ በፊት ንጉስ ናቡከደነጾር የተመለከተው ራእይ ዳንኤል ምዕራፍ 2 ላይ ነው የሚገኘው እና ይሄንን ህልም አይቶ ህልሙን የሚፈታለት ሰው አጥቶ ተቸግሮ በነበረበት ጊዜ ዳንኤል ህልሙንም ራእዩንም ፍቺ ለንጉሱ እንዳስታወቀ እንመለከታለን። ከዛ በኋላ ያው ናቡከደነጾር ያደረገውን ነገር እናቃለን። ያንን ህልም ካየ በኋላ ወርቅ መስል አሰርቶ ስገዱልኝ ስገዱ ለዚህ አልሰገደ ሁሉ ሰዓት ውስጥ ጣላል እንዳለ እንመለከታለን። እግዚአብሔር ደግሞ ናቡከደነጾር ሊቀጣው ከዛ በኋላ በምዕራፍ 4 ላይ ትልቅ ዛፍ ሆኖ ራሱ እንዴት በቅጣት መልክ እግዚአብሔር በሱ ላይ ያደረገውንም ምዕራፍ 4 ላይ እንመለከታለን እና ከዛ በኋላ የምንመለከተው ምዕራፍ 7 ላይ ዳንኤል በብልጣሶር በመጀመሪያው አመት የተመለከተው ራእይ ነው ምዕራፍ 7 ላይ ያለው። እና ጥቂቶቹን ሐሳቦች ብቻ ሁሉንም ላነበው አልችልም፣ እንዲሁ ተቀለል ባለ መልክ ነው ምንማረው። አነባዋለሁ በጌታ በኢየሱስ ክርስቶስ ስም። ዳንኤል ምዕራፍ 7 ላይ በባቢሎን ንጉስ በብልጣሶር በመጀመሪያው አመት ዳንኤል ባልጋው ላይ ህልምንና የራሱን ራእይ አየ። ከዚያም በኋላ ህልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ፣ በሌሊት በራእይ ያየሁ እነሆም አራት የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበር። አራትም ታላላቅ አራዊት ከባህር ወጡ፣ እያንዳንዲቱም ልዩ ነበረች። መጀመሪያይቱ አንበሳ ትመስል ነበር፣ የንስርም ክንፍ ነበራት። ክንፎቿም ከርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች፣ የሰው ልብም ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ ባንድ ወገን ቆመች። ሶስትም የጎድን አጥንቶች በአፏ ውስጥ በጥርሷ መካከል ነበሩ። እንደዚህም ተነስተሽ እጅግ ስጋ ቢ ተባለላት። ከዚህ በኋላ ነሆ ነብር የምትመስል በጀርባዋ ላይ አራት የወፍ ክንፎች የነበሯት ሌላ አውሬ አየው። ለአውሬቱም አራት ራሶች ነበሯት፣ ግዛትም ተሰጣት። ከዚህም በኋላ በሌሊት ራእይ ያየው እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በርግጥ ተረግጥ በእግሯ ተረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶችንም ተመለከትሁ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ፣ በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች፣ በትቢትም የሚናገር አፍ ነበሩበት ይላል። ከዛ በኋላ በትመለከቱ ምዕራፍ 9 ላይ ወዲያውኑ የጌታ ኢየሱስ ክርስቶስን መምጣት የሚያመለክት ነገር ሲናገር እንመለከታለን። አያችሁ ዙፋኖች እስኪዘረጓየው ይላልና ይሄንን ሁኔታ ነው ምን መለከተው እና ስትመለከቱ ዳንኤል ይሄንን ህልም ካየ በኋላ ፍቹን ሁሉ ሲያገኝ እንመለከታለን። እና ይሄ ትንቢት ረጋ ብላችሁ ብትመለከቱት በተለይ ከቁጥር 24 ጀምሮ ብታዩት ከራእይ ትንቢት ጋራ በራእይ ውስጥ ካለው ትንቢት ጋራ አብሮ ይያዛል። እግዚአብሔር ይመስገን። ፓወርፖይንት ላይ ያለውን ነገር እንመለከትና እናያለን። ስቴፕ ባይ ስቴፕ እንዲረዳችሁ በዛ ላይ ያስቀመጥኩትን ነገር አብረን እናያለን። እንግዲህ በዳንኤል ትንቢት የታዩ ራእዮችና ህልሞች ስንመለከታቸው ኦኬ በዳን እዛ ላይ በዳንኤል ትንቢት የታዩ ራእዮችና ህልሞችን ስቴፕ ባይ ስቴፕ እናያቸዋለን እና ስንመለከት ሁለተኛውን እናያዋለን። ናቡከደነጾር የተመለከተው ራእይ አለ። ኦኬ ናቡከደነጾር ያየው ራእይ ምዕራፍ 2 ላይ ናቡከደነጾር የተመለከተውን ራእይ እናያለን። ያንን ራእይ ስንመለከት ምን አይነት ራእይ እንዳየ ቀጥሎ እንመልከት። ናቡከደነጾር ያየው ራእይ ምስል እንደሆነ እንመለከታለን። እና ይሄንን ምስል ስንመለከት ትንሽ ከለሩን ጥሩ አላረጋውም እዚህ ላይ እና እኔ እዚህ ላይ ቢጫ ነው ያረኩት። ለምን እዛ ላይ እንደዚህ እንዳረጋው አላቅም። እንግዲህ ይሄ ራእይ እንዳይታይ ሰይጣን ፈልጎ ካልሆነ በስተቀር በከለር ነው የሰራሁት። እንግዲህ ለማንኛውም እንመለከተዋለን። እና ከዚህ በፊት ይሄንን አሳይቻችኋለሁ። ይሄንን ካንድ መጽሐፍ ላይ ነው የወሰድኩት እና ዲስፔንሴሽናል ትሩዝ የሚል አንድ መጽሐፍ አለ ከዛ ላይ ነው የወሰድኩት። እና ናቡከደነጾር ያየው ራእይ ብዙ የእግዚአብሔር ሰዎች እንደሚረዱት ያ ጽሑፉን ሲያነቡት ምስሉ እንደዚህ ሆኖ እንደቆመ ነው የሚታየው። ለምን ቃላቶቹን እየተከተሉ ነው ስዕሉን የሰሩት። እና ናቡከደነጾር በዚህ ባየው ራእይ ውስጥ ፍቹን ናቡከደነጾር የተመለከተውን ዳንኤል የሰጠውን ምዕራፍ 2 ላይ እንመለከታለን። ምዕራፍ 2 ላይ ዳንኤል ህልሙንም ፍቹንም ለናቡከደነጾር በነገረ ጊዜ የተናገራቸው ይሄ ምስል እንዳለ ስትመለከቱት ይሄ ምስል የሚያሳየው ከራሱ ጀምሮ እስከ እግሩ ድረስ ከባቢሎን ዳንኤል ከነበረበት ዘመን አንስቶ እስከ ጌታ ኢየሱስ ክርስቶስ ዳግመኛ ምጽአት ድረስ የሚሆን ነገር ነው ያየው። ይህንን በጣም በአይነ ህሊናችሁ ማየት አለባችሁ። የዳንኤል መጽሐፍ ስለ መጨረሻው ዘመን ሲጠና በተጓዳኝነት ከራእይ መጽሐፍ ጋር ሁልጊዜ የሚጠቀስ መጽሐፍ ነው በብሉይ ኪዳን። ስለዚህ በዚህ ውስጥ ስንት መንግስታት እንግዲህ እንዳነሳ ተመልከቱ። አንደኛ ራሱ ወርቅ ነው አለ። ወርቁ ናቡከደነጾር ያንተ መንግስት ነው ብሎ ፈቶለታል። ምዕራፍ 2ን ስትመለከቱ ሁለተኛው ክንዶቹና እንድ ነው ደረቱን ደግሞ አስመልክቶ ተናግሯል። ከናቡከደነጾር ቀጥሎ የተነሳው መንግስት ፋርስና ሜዶንን ያሳያል። ንገርም ነው ሁለት እጅ ያለው ፋርስና ሜዶን እግዚአብሔር እንዴት አድርጎ እንደሚገልጽ ይገርማል። ከዛ ቀጥሎ እንግዲህ ብር ወርቅ ሜዶና ፐርሺያን ኢምፓየር ከዛ ቀጥሎ ደግሞ ያለው የግሪክን መንግስት ያሳያል። ከፋርስና ሜዶን ቀጥሎ የግሪክን መንግስት ሲያሳየው እናያለን። ከግሪክ መንግስት በኋላ የተተካው ማን ነው ቢባል የሮማን መንግስት ነው። የሮማን መንግስት ብዙ የእግዚአብሔር ሰዎች እንደሚሉት በሁለቱ እግር ይመሰላል እስከ መጨረሻው ድረስ ያለውን ሁሉ ሊነካ ይችላል ይባላል። እና የሮማን መንግስት ያው በቤተክርስቲያን ከቤተክርስቲያን የተነሳ ኢስትና ዌስት ሆኖ እንደተከፈለ አርገው ይናገራሉ አንዳንድ መጽሐፍ ቅዱስ ተማሪዎች። በመጨረሻው ዘመን ላይ እኛ ያለንበት ዘመን ላይ ያለው ይሄ ምስል ፓርት እግሮቹ ናቸው 10 እግሮቹ። እና ዳንኤል ሲናገር ራሱ ወርቅ ነው ክንዶቹ እና ደረቱ ብር ነው እና ደግሞ እንትኑ ጭኖቹና እንትኑ ይሄ ሆዱ ጋር አካባቢ ያለው በሙሉ ናስ ነው እግሮቹ ምንድናቸው ብረት እና የመጨረሻው ጣቶቹና የእግሩ መቆሚያ ቦታ ላይ ያለው ደግሞ ብረትና ሸክላ ቅልቅል ደካማና ብርቱ መንግስት እንደሚኖር በመጨረሻ ላይ ነው የተነገረው። ከዚህ ሁኔታ ስንመለከት የእግዚአብሔር ቃል እንደሚያሳየን የእግዚአብሔር መንግስት ምዕራፍ 2 ላይ እንሄድና እንመልከት። ይሄን በአይነ ህሊናችሁ መመልከት አለባችሁ ውድ ወገኖቼ። ቁጥር 42 ላይ ምዕራፍ 2 የእግሮቹ ጣቶች እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብረት እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በነዚያም ነገስታት ዘመን ይላል። በዚህ በመጨረሻው ያ እንግዲህ ዳንኤል በዚያን ዘመን የሁሉ ራይ ታይቶ እንዴት እንደሚናገር ተመልከቱ። በነዚያ ነገስታት ዘመን ምን ያረጋል ይላል፣ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ይላል። ክብር ለእግዚአብሔር ይሁን። ምን ያረጋል? ለሌላ ህዝብ የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ተፈጫቸዋለች ታጠፋቸውማለች ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ ፍቹም የታመነ ነው ይለዋል። ልብ በሉ ይህንን ነገር ስንመለከት ከሐሰተኛው ክርስቶስ አንጻር ምንድን ነው የምናየው ብለን መጠየቅ እንችላለን። እና ከሐሰተኛው ክርስቶስ አንጻር እንድትመለከቱ የምፈልገው የመንግስታቱን ቅደም ተከተል ተመልከቱ። ባቢሎን ግሪክ፣ ከዛ በኋላ ፋርስና ሜዶን ግሪክ፣ ከዛ በኋላ ሮም ነው። ከሮም በኋላ ሜጀር የሆነ ትልቅ መንግስት የለም። ሮም በተገለጠበት ብረት ነው በተባለበት ባህሪው ደካማና ብርቱ የሆኑ መንግስታት ባሉበት ዘመን ሁሉ እግሩ የብረቱ ባህሪ ወይም የሮም መንግስት እስከ መጨረሻው ድረስ ሊዘልቅ እንደሚችል ነው የምናየው። የተከፋፈለ መንግስትም ቢሆን ሊኖር እንደሚችል ነው የምናየው። ግልጽ ነው። ወደሚቀጥለው ሁኔታ እንሄዳለን። በዛ ውስጥ ስንመለከት እነዚህ ሁኔታዎችን ሰመራይዝ የሚያደርግላችሁን ነጥብ እንመልከት። አንደኛ ራሱ ጥሩ ወርቅ ነው ይላል እና የባቢሎን መንግስት ያሳያል። እዚህ ላይ የሆነ ነገር አለ። ምን እንደሚያደርግ ማን ምን እንደሚሰውሩ አላቅ። ወደ ላይ ሄደሻል። በጣም ወደ ታች ወርደሻል። ኦኬ። ከዛ በኋላ የለም። ኦኬ። እንግዲህ እዚህ ላይ ያለኝ ፓወርፖይንት ላይ አብሮ ያለው የለም። እሺ እንቀጥላለን። ግድ የለም። እግዚአብሔር በልባችሁ አይነ ህሊና ይስጣችሁ። በወርቁ ምስል እንግዲህ ናቡከደነጾር ባየው ብልጭልጭታው ብዙ ነው በተባለው ምስል ውስጥ ያየው ራሱ ጥሩ ወርቅ የባቢሎን መንግስትን ያሳያል። ደረቱና ክንዶቹ ብር የፋርስና ሜዶንን ያሳያል። ሆዱና ወገቡ የአሌክዛንደርን መንግስት ያሳያል። ጭኖቹ የሮምን መንግስት፣ እግሮቹ ኩሉ ሸክላ ኩሉ ብረት የተከፋፈለውን የሮማን መንግስት ያሳያሉ። ከዚያ በኋላ ቀድም እንዳልኳችሁ በብልጣሶር ዘመን ዳንኤል ራሱ ያየውን ራእይ እንመልከት። ምዕራፍ 7 ላይ ምናልባት እዛ ላይ ይታያል። እግዚአብሔር የተመሰገነ ይሁን። ይሄ ምዕራፍ 7 ላይ የሚታየው ራእይ ምን አይነት እንደሆነ እንመልከት። ዳንኤል የተመለከተው ምስል አለ እዛ ላይ እና ያንን ምስል ስንመለከት ከዛ ከምስሉ ጋራ የሚታዩ ዳንኤል ከታላቁ ባህር ላይ ይላል እና እናን እግዚአብሔር ሰዎች ይህን ሲፈቱት የሜዲትራኒያንን ባህር ነው የሚመለከተው ይላል። ብዙ ጊዜ እግዚአብሔር በመጽሐፍ ቅዱስ ውስጥ በነቢያቶቹ ሲናገር ብዙ ነገሮችን ሪፈረንስ ፖይንት አድርጎ የሚወስደው የእስራኤልን ህዝብና የእስራኤልን መንግስት ነው። የዓለም መጨረሻ የሚሆነው በመካከለኛው ምስራቅ ውስጥ ከሚካሄደው ነገር የተነሳ እንደሆነ ሳይታለም የተፈታ ነው። ውድ ወገኖች ኦልሬዲ መጽሐፍ ቅዱስ ውስጥ ሴትልድ የሆነ ነገር ነው። በመጽሐፍ ቅዱስ ላይ ደጋግማችሁ በፈለገ መንገድ ብታጠኑ አርማጌዶን የሚባለው ጦርነት ከሚድል ኢስት ጋር የሚያያዝ ኢሹ እንደሆነ ነው የምናየው። ዛሬ የምናየው ነገር ሁሉ ወደዛ የሚሄድ እንደሆነ ይታመናል። ስለዚህ ከጥንት ጀምሮ እግዚአብሔር በነቢያቶች ሲናገር በዓለም ላይ ያሉትን ስለ ኢትዮጵያ ብንጠይቅ ወይም ደግሞ እያንዳንዱ አገር እያንዳንዱ ዜጋ የኔስ አገር የኔስ አላደለም ህዝብ ምንድን ነው የሚሆነው ብለን ብንል ብዙ ላናገኝ እንችላለን። ነገር ግን በዓለም ላይ ያለው የሰው ልጆች እድል ፋንታ ሁሉ ሊወሰን የሚችልበት የጌታ ኢየሱስ ዳግመኛ መምጣት ትሪገር የሚያረጋው ትልቅ ምክንያት በሚድል ኢስት ውስጥ ያለ እንደሆነ ነው የምናየው። ከዚያ አንጻር ነው የሚያሳየ ለጌታ መምጣት ምክንያት የሚሆኑትን ፖለቲካዊና ታሪካዊ ጂኦግራፊካሊ ሁኔታዎችን እየነኩ ነው ነቢያቶቹ የሚናገሩት። ስለዚህ ዳንኤል በመራፍ 7 ላይ ሲናገር ቀድም ባነበብኩላችሁ ላይ እንደተመለከተ ነው ዳንኤል በያየውን ራእይ ሲመለከት በታላቁ ባህር ላይ ይላል ቁጥር 2 ላይ አያችሁት በታላቁ ባህር ላይ የሰማይ ነፋሳት ሲጋጩ ያያል። እና እነዚህ በታላቁ ባህር ላይ የሚጋጩት ነፋሳቶች ምንድናቸው ቢባል ብዙ ትርጉም ሰዎች ሊሰጡት ይችላሉ። ነገር ግን ከመጽሐፍ ቅዱስ እንደምናየው ዳንኤል ብዙ ቀን በእግዚአብሔር ፊት 21 ቀን በጦመበትና በጸለየበት ጊዜ ውድ ወገኖቼ ያየው አንድ ትልቅ ራእይ ነበር። እና ያንን ራእይ ሊነግረው ገብርኤል የሚባለው መልአክ ወደ እርሱ በመጣበት ጊዜ 21 ቀን ገብርኤልን የተቋቋሙት ሁለት መንግስታቶች እንደነበሩ ይነግረዋል። መልአክ የሆነው ገብርኤልን ነዚህ ማለት ሂዩማን ጋቨርንመንት ናቸው ማለት አይደለም። እና ስንመለከት በዚህ ሁኔታ ላይ ምን እንደሚል ተመልከቱት። እና ምዕራፍ 10 ላይ ነው ሄዳ ነይ ላይ ያለው እና ምን ይለዋል ቁጥር 10 ላይ እነሆም አንዲት እጅ ዳሰሰችኝ በጉልበቴና በጀም አቆመችኝ እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልክ ያለው የምነግርን ቃል አስተውል ቀጥ ብለህ ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትን በአምላክ ፊት ይዋረድ ዘንድ ካደረግህበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል ይላል። ስለዚህ እግዚአብሔር የዳንኤልን ጸሎት የሰማው ጾምና ጸሎት በጀመረ ራሱን ባዋረደ በ21ኛው ቀን አይደለም፣ በመሐከል ላይ አይደለም፣ በመጀመሪያው ቀን ራሱ ገና ራስን ስታዋረድ እግዚአብሔር ምንን ሰምቷል አለው? ጸሎትን ሰምቷል አለው። እና 21 ቀን የቆየበትን ምክንያት ሲናገር ምን ይላል ቁጥር 13 ላይ የፋርስ መንግስት አለቃ ግን እኔም ስለ ቃል መጥቻለሁ ካለ በኋላ የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ ይላል። ጸሎቱ ተሰምቶ ሂድ የተባለው መልአኩ ወደ ዳንኤል የመጀመሪያው ቀን ነው ማለት ነው። ነገር ግን 21 ቀን ሙሉ ግን ማን ተቋቋመኝ ይላል? የፋርስ መንግስት። አያችሁት ከግሪክ ከባቢሎን መንግስት በኋላ የነበረው የፋርስ መንግስት ተቋቋመኝ ይላል። በዚህ ጊዜ በምዕራፍ 10 ላይ سنመለከት ዳንኤል ይህንን ራእይ ያየው ቁጥር 1 ላይ ብትመለከቱ ቂሮስ የሚባል የፋርስ ንጉስ በነበረበት ዘመን ነው። በሌላ አባባል ይሄ ምን ያሳየናል? ከያንዳንዱ መንግስት በስተጀርባ ምን እንዳለ ነው የምናየው? ሌላ የሆነ መንፈሳዊ ኃይል እንዳለ እንመለከታለን። በጣም ብዙ የእግዚአብሔር ሰዎች እንደዚህ ባለ ጉዳይ ላይ ሲጸልዩ እንደውም አንዳንዶች የመልጃ ጸሎት ሲጸልዩ በዚህ ሀገር መንግስት በስተጀርባ ምን አይነት ኃይል ነው ያለው የሚለውን በማሰብ የጸሎት ምሪት ከእግዚአብሔር እየጠየቁ በማስተዋል ለመጸለይ የእግዚአብሔርን ፊት ይፈልጋሉ። እና በዚህ ሁኔታ ላይ ዳንኤል መልአኩ እንደሚነግረው የፋርስ መንግስት አለቃ በተብሎ የሚባለው በአካል ያለ ወይም ቂሮስ ተነስቶ እንዳትመጣ ብሎ መልአኩን ተቋቋሙ ብሎ የሚያስብ ሰው የለም። እንደገና ተመልከቱ ምን እንደሚል ምን እንደሚናገር ተመልከቱ። ዝቅ ብላችሁ ስትመለከቱ በነገራችን ላይ በዚህ ጊዜ ሊመጣ የቻለው ያነበባችሁ ስትሄዱ የረዳው መልአኩ ከነዚህ ነገስታት ሲቋቋሙት ሚካኤል መጥቶ ረድቶት ነው ወደ ዳንኤል ጋር ሊመጣ የቻለው። ስለ መናፍስት سنመለከት ስለ ጨለማ ኃይላት ቀላል አይደሉም፣ በጣም ብርቱ ናቸው። you have to understand ሚካኤልና መላእክቱ ዘንዶውን ተዋጉት ተብሎ ተጽፏል። ውጊያ ሊካሄድ እንደሚችል መረዳት አለብን። ሄደደዛ ተብሎ ሚካኤል ነገር ለኔና ለናንተ በጌታ በኢየሱስ ስም ሰይጣንን ማሸነፍ የተቻለበትን ጸጋ በጣም እንድታደንቁ ነው የሚያደርገው። በጣም በጌታ በኢየሱስ ስም አጋንንት ማስወጣታችን በጌታ በኢየሱስ ስም ሰይጣንን سنቀወሞ ከኛ መሸሹ ምን ያህል እግዚአብሔር ይወደደን ያከበረን ምን ያህል እግዚአብሔር ከኛ ጋር እንደሆነ ነው የምናየው። እግዚአብሔር የተመሰገነ ይሁን። የጌታ ስም ያለውን ብርታት ነው የምናየው። ብርታት ስሙን የሚጠራ ሁሉ ይድናል ክብር ለእግዚአብሔር ይሁን ስለዚህ እነዚህ መናፍስቶች ቀላል አይደሉም እነዚህ ወደቁ መላእክቶች ብርቶች ናቸው 21 ቀን ነው የተቋቋመው እና ሚካኤል መጥቶ አግዞት ነው ወደ ዳንኤል ጋር ሄደ ይቻለው ሲመለስ ምን እንደሚገጥመው እንዴት እንደሚናገር ተመልከቱ ቁጥር 18 ደግሞም ሰው የሚመስል ዳሰሰኝ አበረታኝ ምርሱም እጅግ የተወደድክ ሰው ሆይ አትፍራ ሰላም ላንተ ይሁን በርታ ጽናለኝ በተናገረኝ ጊዜ በረታሁና አበርተተኛልና ጌታዬና አገራሉ እርሱም እንዲህ አለኝ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህ አሁንም ከፋርስ አለቃ ጋር እዋጋ ዘንድ መለሳለሁ አለ ገና ውጊያው የሚጧጧፍ ነው ምንድነው እሱ ይሄንን የሚያሳየን አያችሁት እነዚህ በባህር ታላቁ ባህር ላይ ሲፋለሙ የሚያቸው ነፋሳት እነዚህን መላእክቶች ሊሆን እንደሚችል በበኩሌ እንደዛ ነው እኔ ኮንቪንስ ደሆንኩት ግልጽ ነው መናግራችሁ ስለዚህ ተመልከቱት ምን እንደሚል እዋጋ ዘንድ መለሳለሁ እኔም ሰውጣ እነሆ ማን ይመጣል አለ የግሪኩ አለቃ ግሪክ በዚያን ጊዜ ሜዶና ፋርስን ድል የነሳ ሱፐር ፓወር አልነበረም በኋላ ነው የሚመጣው ከተወሰኑ አመታት በኋላ ነው የሚመጣው ነገር ግን መናፍስቶቹ ግን በሰማያዊ ስፍራ ያሉት ግን ማን እንደሚቀጥል ከፋርስና ሜዶን በኋላ ያውቁታል አያችሁት ስለዚህ ሁሉም ሪጅናቸውን ክልላቸውን ለማስከበር በእነሱ ክልል የሚከናወነውን ነገር ለማደናቀፍ አልቃ ገብ የእግዚአብሔር ነገር እንዳይገባ መላእክቶችን የሚፋለሙ ኃይላት ናቸው እግዚአብሔር ልጅ ኢየሱስ ክርስቶስ እነዚህን ሁሉ ነው የሻረልን ክብር ለእግዚአብሔር ይሁን አለቅነትን ስልጣናትን ጌትነትን አያችሁት ኃይላትን ሁሉ ድል ከነሳ በኋላ ነው የጌቶች ጌታ የሆነው ኢየሱስ ጌታ ነው ስትሉ ውድ ወገኖቼ የማዕረግ ነገር እንዳይመስላችሁ ኢየሱስ ጌታ ነው ብለን ስንል ስለምንወደው ምንለው ብቻ እንዳይመስላችሁ ጌታ ኢየሱስ ክርስቶስ በሞተው ሞት በተቀበለው መከራ ያገኘው ድል ልክ የለውም የእግዚአብሔር ስም የተባረከ ይሁን አያችሁት ከዛም እንደሚል ተመልከቱ ቁጥር 21 ላይ ነገር ግን በእውነቱ ጽሑፍ የተጻፈውን ነገር አለው በዚህም ነገር ካለቃችሁ ከሚካኤል በቀር ማንም ያጸናኝ የለም እየተጋገዙ ነው መላእክቶች የሚፋለሙት ኦ ለኔና ለናንተ ግን ኢየሱስ ስም እንዴት ድንቅ ነው አዎ በእውነት ኢየሱስ እንዴት ድንቅ ነው የጌታን ስም ስትጠሩ ወገኖቼ ምን ማለት እንደሆነ መረዳት አለብን ከስም ሁሉ በላይ የሆነ ስም አለው ማለት ምን ማለት እንደሆነ ላይትሊ እንዳትጠሩት እንደዚህ እንደ ድግምት እንዳትጠሩት በልማድ እንዳትጠሩት የእግዚአብሔር ልጅ ኢየሱስን ስም ስትጠሩ የማይበረከክ ጉልበት የለም ድል የማይነሳ ኃይል የለም ስለዚህ ዳንኤል በዚህ በመራፍ 7 ላይ በዚህ በታላቁ ባህር ላይ የሰማይ ነፋሳት ሲጋጩ ያያል እነዚህ አውሎ ነፋስ አይደለም የሚጋጩት እዛ ቦታ ላይ ያውሎ ነፋስ ግጭትን አይደለም የሚያሳየው አገሮችን የሚመሩ የሚገዙ በዚያን ጊዜ የሚተረማመሱትን የክፋትን ኃይላትን መሰባሰብ የነሱን ትርምስምስ ነው ሲያይ የምንመለከተው ግልጽ ነው እና በዚህ ስዕል ላይ ጎልቶ ላይታያችሁ ይችላል ምናልባት ሰፋ ማድረግ ከተቻለ እስቲ ብትሞክሩ እና የሚያቸውን አውሬዎች አይነቶች ማየት ይቻላል በጣትሽ ተችንትን ስለሆነ ለሌላ ጊዜ በደንብ አዘጋጅቼ ላሳያችሁ ሞክራለሁ እግዚአብሔር ይመስገን እና ምንድነው የሚያዩ አውሬዎች አለ ስንት አውሬዎች አለ 4 አውሬዎች አለ የመጀመሪያው የሚያዩ አውሬ እዛ ታች ክንፍ ያለው አንበሳ ነው የሚያዩ አንበሳ ትመስል ነበር ይላል አያችሁት ይሄንን የእግዚአብሔር ሰዎች ሲፈቱት አንበሳ የሚመስለውን አውሬ ማን እንደሆነ ሲናገሩ የመጀመሪያው አንበሳ ተመስል ነበር የምትወክለው የባቢሎንን መንግስት ነው ናቡከደነጾር ያየው ህልም አለ አሁን ዳንኤል የሚያየው ህልም ላይ ደግሞ በመስል የታየውን በአውሬ መልክ ሲመለከት እናያለን የንስር ክንፍ ነበራት ይላል ክንፎቿ ከርሷ ተነቀሉ ከምድር ከፍ ከፍ ተደረገች እንደ ሰው በሁለት እግር ቆመች የሰው ልብ ተሰጣት ይላል ከዛ ቀጥሎ ሁለተኛ አውሬ ያያል ሁለተኛ አውሬ ምንድነው ድብ የሆነ አውሬ ነው በአንድ ወገን ቆመች 3 የጎድን አጥንቶች በአፏ ውስጥ ነበር ምራፍ 9 ላይ ብትመለከቱ ይሄንን ሁኔታ ነገስታቶቹ እንዴት አድርገው ኃይላቸው እንደተከፋፈለ በምድር ላይ እንዴት እንደሆኑ በደንበኛ የሚያስረዳ ነገር ታያላችሁ። መጽሐፉ ራሱ ፍቺ ሁሉ አለው በውስጡ። ስለዚህ ተነስተሽ ስጋቤ የተባለላትን አውሬ ያል ሶስተኛ አውሬ የሚመለከተው ነብር የምትመስል ነው። እና መጀመሪያው ማን ነው ብያለው? ባቢሎን። ሁለተኛው ማን ነው ብያለው? ፋርስና ሜዶን። አሁን ሶስተኛ ምን መለከተው? ነብር የምትመስል በጀርባው አራት ዮን ክንፎች ነበሯት። አሌክዛንደር ዘግሬት የሚባለው ብዙዎቻችን በትምህርት ቤት ታሪኩን እንትን የተማርነው በምን አይነት ስፒድና በሚያስገርም ኃይል ከግሪክ ተነስቶ እስከ ሩቅ ምስራቅ ድረስ እንዴት አድርጎ አጥለቅልቆ ያንን አካባቢ ሁሉ በግሪክ ባህልና ስልጣኔ በግሪክ ኃይል ስር እንዴት እንደጣለ በታሪክ ሁሉ የሚነገር ነው። አሌክዛንደር ዘግሬት በታሪክ በጣም ብዙ ጊዜ የሚነሳ ሰው ነው እና እንደ ነብር የሚታየ ነው። አያችሁት? የሚቀጥለው አውሬ አራተኛው አውሬ ላይ ነው የሐሰተኛው ክርስቶስ ጉዳይ የሚመጣው እና የፋርስና ሜዶን ከወደቀ በኋላ ግሪክ ተተካ። ግሪክ አሌክዛንደር ልክ እንደሞተ መንግስቱ በአራት ቦታ ተከፍሏል። አራት ክንፎች ነበሯት የሚለው ያንን ያሳያል። አራት ራሶች የነበሯት ይላል። አራት ራሶች በጀርባዋ አራት የወፍ ክንፎች ነበሯት ይላል። ምናልባት ዝቅ ስቲ እነዚህ ሁኔታዎች ይኖሩ ይሆናል። እስኪ ቼክ አርጊው። አዎ አንዳንዱ አለ አንዳንዱ የለም። እንግዲህ እግዚአብሔር ይመስገን። አያችሁት? ወደ ሶስተኛው አውሬ ነው ምን ሄደው አውሬ እግዚአብሔር ይመስገን። ስለዚህ አራት የወፍ ክንፎች ነበሯት፣ አራት ራሶች ነበሯት ይላል። ወደ አራተኛው አውሬ ስንመጣ የምትታስፈራና የምትታስደነግጥ ይላል። ከአውሬ መካከል ሌሎቹን አንበሳ፣ ድብ፣ ንብር ሲል ምትመስል ነበር ይሲል እቺን አውሬ ግን ምንም ዲስክራይብም ሊያረጋትም አልቻለም። እና ተባላለች፣ ታደቃለች፣ የቀረውን በግሯ ትረግጣለች። ከርሷ በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶች ነበሯት፣ ቀንዶቹንም ተመለከትኩ ይላል። እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ ይላል። ሐሰተኛው ክርስቶስ ያ ነው፣ ትንሹ ቀንድ በአራተኛይቱ አውሬ ላይ የሚወጣ። በፊት ከቀደሙት ቀንዶች 3 ተነቃቀሉ። በዚያም ቀንድ እንደ ሰው አይኖች የነበሩ አይኖች፣ በትዕቢትም የሚናገር አፍ ነበሩት ይላል። አያችሁት? ይህንን ሁኔታ ዳንኤል መጽሐፍ ላይ ምዕራፍ 7 ላይ ትመለከታላችሁ። ላምብብላችሁ፣ በጣም ኢምፖርታንት ነገር ነው። እና አያችሁት? ይህንን ልብ ብላችሁ አስተውሉ። ምዕራፍ 7 ቁጥር 8 ላይ ቀንዶችንም ተመለከትኩ፣ እነሆም በመካከላቸው ትንሽ ቀንድ ወጣ፣ በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች ነበሩ፣ በትዕቢትም የሚናገር አፍ ነበሩበት። ዘመኖች ዙፋኖችም እስኪዘረጉ ድረስ አየው። በዘመናት ተሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ፣ የዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳትም ፈሳሾች ከፊቱ ይፈልቅና ይወጣ ነበር። ሺህ ጊዜ ሺህ ያገለግሉት ነበር፣ እልፍ አላፋትም በፊቱ ቆመው ነበር። ፍርድም ሆነ መጻሕፍትም ሆነ ተገለጡ። ተመልከቱ፣ ከአራተኛይቱ አውሬ በኋላ የትንሹን ቀንድ ከተናገረ በኋላ የሚናገረው በሰማይ የሚከናወነውን ነገር ነው በእግዚአብሔር ዘንድ። የዚያን ጊዜም አንዱ ይናገረው ከነበረው ቁጥር 11 ላይ ተመልከቱ፣ ከታላቁ ቃል ድምጽ የተነሳ አየው። አውሬይቱም እስክትገደል አካሏም እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየው ይላል። ስለዚህ የአራተኛው አውሬ ጉዳይ በማን ላይ አተኩሮ ይታያል ማለት ነው? በትንሹ ቀንድ ላይ ይታያል። የትንሹ ቀንድ ታሪክ በዚህ በመናነበው ትንቢት መሰረት በፍጻሜ ዘመን ላይ ጌታ ኢየሱስ ዳግመኛ ሲመጣ የሚሆነውን ነገር ዳንኤል አይቶ ይናገራል። ዮሐንስ በራእይ በፍጥሞ ደሴት ያየውን ዳንኤል ባቢሎን ሆኖ ከስንትና ስንት ሺህ ዓመት በፊት ወገኖቼ ቢያንስ ከ600 ምናምን ዓመት በላይ ለሆነ ጊዜ በፊት አይቷል ማለት ይቻላል። አያችሁት? እና ሌሎቹ አውሬዎች ስልጣናቸው መንግስታቸው ነው የተወሰደው። ይሄ ትንሹ ቀንድ የተባለው አውሬ ግን በእሳት ባህር ሲጣል በእሳት ሲቃጠል ነው የሚታየው። በእሳትም ለመቃጠል እስክትሰጥ ድረስ ይላል። መንግስቱ በሌላ መንግስት ሲተካ አይታይም። መንግስቱ ፈረሰ አይደለም የሚለው። የሚታየው ትንሹ ቀንድ በእሳት ፍርድ ሲፈረድበት ነው የምናየው። እግዚአብሔር ይመስገን። ስለዚህ በአስሩ ቀንዶች መካከል ትንሹ ቀንድ ማን ነው ቢባል ቀጥሎ የሚታየውን ብንመለከት ሐሰተኛው ክርስቶስ እንደሆነ እናያለን። ከአራተኛይቱ አውሬ የወጡት 10 ቀንዶች ትንሹ ቀንድ በቀንዶቹ መካከል ያለ ቀንድ መሆኑን እናያለን። እና ይሄንን ሁኔታ በዳንኤል ምዕራፍ 2 ምዕራፍ 7 እና 8 ላይ የታዩ አውሬዎች አሉ። ነገር ግን ይሄ ትንሹ ቀንድ ለየት ያለ እንደሆነ እንመለከታለን። ምዕራፍ ሌላ እንትን አለ እንመልከተው። በምዕራፍ 2 በምዕራፍ 7 በምዕራፍ 8 ላይ የሚታዩትን አውሬዎች እንመልከት። ዳንኤል ምዕራፍ 2 ላይ ያየነው ናቡከደነጾር ያየውን ነው። ራሱ ወርቅ ደረቱ ያለን ያየነው ነው። ሲመሳሰሉ ተመልከቱ። ዳንኤል 7 ላይ የሚታየውና ዳንኤል 2 ላይ የሚታየው ራሱ ወርቅ የተባለው የንስር ክንፍ ያላት አንበሳ ያላት ነች። እና ማንን ይመስላል? ባቢሎንን ብለናል። ግልጽ ነው። ምዕራፍ 2 እና ምዕራፍ 7 ደረቱና ክንዶቹ ብር ያለው ናቡከደነጾር ያየው ራእይ ምዕራፍ 2 ላይ ዳንኤል 7 ላይ ድብ ይላል። ዳንኤል 8 ላይ ሁለት ቀንዶች የነበሩት በግ ተብሎ ይታያል። ምዕራፍ 8 ላይ ዳንኤል የሚያየው ራእይ በሁለት ነገሮች ላይ ትኩረት ይሰጣል። በብዛት በይበልጥም በጣም ትኩረት የሚሰጠው አሌክዛንደር ዘግሬት ከወደቀ በኋላ የሚኖሩትን ነገስታቶች ላይ ይመለከታል። እና ዳንኤል 8ን ሰዎች ያነቡት ብዙ ጊዜ ምን ይላሉ? አንዳንድ መጻሕፍቶች ብታነቡ አንዳንድ ሰባኪዎች ሲናገሩ ብትመለከቱ ሐሰተኛው ክርስቶስ ከሶሪያ ነው የሚነሳው የሚል ነገር ይናገራሉ ሰዎች። ሰምታችሁ እስኪ ምታቁ ከሶሪያ ነው የሚነሳው የሚል ነገር የሚናገሩ ሰዎች አሉ። ምዕራፍ 8 ላይ ያለውን ነገር ከመመልከት የተነሳ ነው። ነገር ግን ነቢያቶች ሲናገሩ ግን ብዙ ዘመኖችን አጠጋግተው አንዱን ትንቢት ከሌላው ትንቢት ጋር አጣብቀው ይናገራሉ። በብልሃትና በዘዴ ካልታየ ምን ይሆናል? የተምታታ ትርጉም ልንሰጥበት እንድንችል የሚያደርግ ነገር ሊፈጥር ይችላል። ስለዚህ በዳንኤል 8 ላይ ፍየልና በግ ይታያሉ። በጉ ፋርስና ሜዶን ነው። አያችሁት? ፍየሉ ግሪክ ነው። እነዚህን ሁለት መንግስታት ምዕራፍ 7 ላይ ምዕራፍ 8 ላይ ያለውን ብትመለከቱት ሪሊ የዛሬ ስንት ዓመት ይሄን ነገር ሳነብ ታሪክ ነው የሚመስለው። እነቴ ነው ምነግራችሁ። የኮሜንታተርስ የሚሰጡትን ብትመለከቱ የግሪክ መንግስት ስልጣን ከያዘበት ጊዜ ጀምሮ በአይሁዳውያን ላይ ያደረጋቸውን መከራና ስቃዮች በሙሉ እንዳለ ቁጭ አርጎ ዳንኤል ጽፎታል። ከዚህ የተነሳ ብዙ ሰዎች የዳንኤል መጽሐፍ ከብዙ ዘመን በኋላ በዳንኤል ስም የተጻፈ ወይም ሌላ ዳንኤል እኛ የምናቀው ዳንኤል ሳይሆን በሌላ ዳንኤል የተጻፈ የታሪክ መጽሐፍ ነው እስከ ማለት ይደርሳሉ። ግን ትንቢት ነው። እግዚአብሔር ይመስገን። እግዚአብሔር ሊመጣ ያለውን ሁሉ ለባሪያዎቹ በታማኝነት ይገልጻል። ክብር ለእግዚአብሔር ይሁን። ስለዚህ በዚያን ዘመን ብዙዎቻችሁ ምናልባት የምታውቁት 80ዱ መጽሐፍ የሚባል አለ እና ከ66ቱ መጽሐፍ ጋራ አብሮ በሚልኪያስ እና በማቴዎስ መካከል በአዲስ ኪዳን እና በብሉይ ኪዳን መካከል ያለ ታሪክ ላይ የተመሰረተ ታሪካዊ መልክ ያለው ምክር እንደ ምሳሌ ወይም ራእይ ነገሮች ያሉበት መጽሐፍ ነው። አይሁዳውያኖች ያንን መጽሐፍ ከቅዱሳት መጽሐፍቶቻቸው ጋር አይደብሉትም። በነገራችን ላይ አይሁዳውያኖች እና ክርስቲያኖች ናቸው ያንን የሚደብሉት። እኛ ክርስቲያን ያደረገን አዲስ ኪዳን ነው። በሚልኪያስና በማቴዎስ መካከል በአዲስ ኪዳንና በብሉይ ኪዳን መካከል ያለው ታሪክ ክርስቲያን ለመሆናችን ምንም እንትን የለም። አንዳንዶች ለማወናበድ እኛ 80ዱ መጽሐፍ ነው ያለ እናንተ አላችሁ ይላሉ። ማንንም እንደዚህ የሚላችሁ ሰው 80ዱ መጽሐፍ ከ66ቱ መጽሐፍ ውጪ ያለው መጽሐፍ ኦርቶዶክስን ኦርቶዶክስ ለማረጉ ካቶሊክን ካቶሊክ ለማረጉ ምንም የተለየ ምክንያት ከዛ ውስጥ ለአይደንቲቲያቸው ምንም ነገር ቤሳ ቤስቲን የለም። እንደውም ብዙ ኮንትራዲክሽን ብዙ ነገር ከመጽሐፍ ቅዱስ ጋር የሚጋጭ ነገር የሚወጣበት መጽሐፍ መሆኑን ማወቅ አለብን። ይሁን እንጂ ታሪካዊ ነገር አለው እና እዛ ውስጥ የመቃባውያን ታሪክም ይባላል። የመቃባውያን ታሪክ
የት ጋ ነው በዳንኤል ትንቢት ውስጥ ብላችሁ ብትሉ መቃባውያን ግሪክ በስልጣን ላይ ከወጣ በኋላ አሌክዛንደር ከሞተ በኋላ ነገስታቶቹ ከተከፋፈሉ በኋላ ከብዙ ዘመን በኋላ ዳንኤል እዚህ ምዕራፍ 8 ላይ ብትመለከቱት የሚታየውን ሁኔታ በዳንኤል ምዕራፍ 8 ላይ ተጽፎ እናያለን። የመቃባውያን ታሪክ የሚባለው በ80ዱ መጽሐፍ ውስጥ ያለው ታሪክ እና ያንን ነው የምንመለከተው። ልብ በሉ ሮምን ስንመለከት ዳንኤል ምዕራፍ 8 ላይ አይጠቅሰውም ብዙም እንትን አይልም። ጭኖቹና እግሮቹ እኩሉ ብረት እኩሉ ሸክላ የሆነው ምስል የምታስፈራ የሚለው ሮምን የምንመለከተው በዳንኤል 7 እና በዳንኤል ምዕራፍ 2 ላይ ነው በብዛት የምናየው። እግዚአብሔር የተመሰገነ ይሁን። ግልጽ ነው። ስለዚህ የዳንኤል መጽሐፍና የዳንኤል መጽሐፍንና የራእይን መጽሐፍ እናስተያይ። ተመልከቱት። ትንሹ ቀንድ እንደሚወጣ ካየበት ጀምሮ የተመለከተው ራእይ ከራእይ መጽሐፍ ጋር ስናስተያየው አንደኛ ዳንኤል አውሬውን ምንድነው ይለዋል? ተሳዳቢ ነው ይለዋል። አያችሁት? ራእይ ምዕራፍ 13 ቁጥር 6 ላይ ስንመለከት የሚናገርበት ምን አለው ይላል? ምዕራፍ 13 ቁጥር 6 እስኪ እንመልከት። ራእይ ምዕራፍ 13 ቁጥር 6 ላይ አውሬው ምን እንደሚያረግ 13 ቁጥር 6 ላይ ቅዱሳንን ይዋጋ ዘንድ ንም ያደርጋቸው ዘንድ ተሰጠው በነገድ በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው ይላል አይደለም። ቁጥር 6 ላይ እግዚአብሔርን ለመሳደብ ስሙን ማደሪያውን በሰማይ የሚኖሩት ሊሳደብ አፉን ከፈተ ይላል። በዳንኤልም ላይ ተሳዳቢ በዚህ በራእይም ላይ ተሳዳቢ ሆኖ እናያለን። ዳንኤል 7:11 ላይ በእሳት ለመቃጠል ተሰጠ የሚል ቅድም አንብቤላችኋለሁ። ራእይ መጽሐፍ ላይ ምዕራፍ 19 ቁጥር 20 ላይ በአርማጌዶን ጦርነት የእግዚአብሔር ልጅ የናዝሬቱ ኢየሱስ በደብረ ዘይት ተራራ ሲገለጥ የሚሆነውን ዳንኤል በራእይ ላይ አሳይቷል። ምዕራፍ 19 ቁጥር 20ን ተመልከቱ። አውሬውም ተያዘ በርሱም ፊት ተአምራትን ያደረገ ያውሬውን ምልክት የተቀበሉትንም ለምስሉ የሰገዱትን ያሳተ ሐሰተኛው ነቢይ ከርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ምን አረጉ? ተጣሉ። ስለዚህ ዳንኤል ገና ከጥንት ጌታችን ሳይወለድ ባቢሎን ያየ በእሳት ለመቃጠል አልፋ ተሰጠ ያ ትንሹ ቀንድ የተባለው በራእይም ላይ የምናየው ያ ነው። ስለዚህ በብሉይ ኪዳን ሐሰተኛው ክርስቶስ በዳንኤል መጽሐፍ ውስጥ እንዴት ከራእይ ጋር እንደሚያዝ አየን ማለት ነው። አስሩ ቆንዶች በአውሬይቱ ላይ እንደታየ እንዲሁም በመጨረሻው ዘመን በአውሬው ላይ የሚታዩ 10 ቀንዶች እንዳሉ ራእይ ምዕራፍ 13 1 ላይ ምዕራፍ 16 ላይ እንመለከታለን። አውሬው ቅዱሳኑን ለሶስት ዓመት ተኩል ይዋጋል ይላል ዳንኤል 7:15 ላይ። እስኪ ተመልከቱት። አያችሁ ቅዱሳንን የሚዋጋ ዘንድ ይላል። ራእይ ምዕራፍ 3 ቁጥር 5 እስከ 10ም ይሄው ሐሳብ ተጽፎ እናያለን። ስለዚህ ሐሰተኛው ክርስቶስ ከየት ነው የሚመጣው ቢባል ከየት ነው የሚመጣው ለሚለው ፍንጭ እንመለከታለን። ትንሹ ቀንድ የወጣው ከማላይ ነው። ከየትኛው አውሬ ላይ ነው? የመጀመሪያው አንበሳ፣ ቀጥሎ ድብ፣ ቀጥሎ ምን ነብር፣ ቀጥሎ ወጣው ስሙ እንዲ ነው ያልተባለ ክፉ በጣም አለደንም አስፈሪ የሆነች አውሬ። በዛች አውሬ ላይ 10 ቀንዶች ከነሱ መካከል አንድ ትንሽ ቀንድ ወጣ ይላል። ስለዚህ የመጨረሻው አውሬ አራተኛው አውሬ ዳንኤል ያየው ማን ነው? ሮምን ነው ያየው። ስለዚህ የእግዚአብሔር ሰዎች ሐሰተኛው ክርስቶስ ከየት ነው የሚመጣው ለሚለው ብዙ የመጽሐፍ ቅዱስ ተማሪዎች ከሮም መንግስት ነው የሚመጣው ይላሉ። ሮም መንግስት የታላሁ? አያችሁት? የሮም መንግስት ከወደቀበት ጊዜ ጀምሮ በዓለም ላይ አላ አይደለም አሁን የምናያቸው ነገሮች መንግስታት ተከፋፍለው ግማሹ ብርቱ ግማሹ ደካማ እንደሆኑ ዳንኤል ምስሉን እንደተረጎመው በምዕራፍ 2 ላይ ናቡከደነጾር ባየው ምስል ውስጥ እኩሉ ደካማ እኩሉ ብርቱ የሆኑ መንግስታት ይኖራሉ ይላል። ነገር ግን የሮም መንግስት ግን ያለበት ክልሉም ሆነ ሁኔታው እንዳለ ነው። ዛሬ ዩሮፒያን ዩኒየን ብለን የምንላቸው የጥንቷን ሮም አላ አይደለም ዋና የነበረችውን ሮም እናድስ የሚል ነው። የብዙዎቹ ራይ ሮም ኢምፓየር የሆነችበትን መንግስት ሊያድሱ ነው ጥረቱ። ዩሮፒያን ዩኒየን ለመመስረቱ ያው የፈርስት ወርልድ ዋር ሰከንድ ወርልድ ዋር ታሪክ ስትመለከቱ ምንድነው እሱ ስጋት በዩኒቲ ካልሆነ በስተቀር ያንዳንዱ ተከፋፍሎ ቢኖር ችግር ነው የሚመጣብን በሚል የተመሰረተ ሁኔታ ነው። ዩኒቲ ነው የሚፈልጉት። እና በዚህ ውስጥ ከዚህ ከዩሮፒያን ዩኒየን የሚወጣ ለክርስቶስ ለሐሰተኛው ክርስቶስ መነሳት ምክንያት የሚሆን ፖለቲካል ፎርስ በዛ ውስጥ እንደሚኖር ብዙ የመጽሐፍ ቅዱስ ተርጓሚዎች ይመለከታሉ። ግልጽ ነው ወገኖቼ? ግልጽ ነው? እግዚአብሔር ይመስገን። አንዳንዶች ግን ይሄንን በተለየ መንገድ ያውታል ስንመለከት እና የዳንኤል ራይ በተለየ መንገድ የሚፈቱት አንበሳውን እንግሊዝ፣ ክንፉን አሜሪካን፣ ድቡን ራሻ፣ ነብሩን ጀርመን፣ ከአራተኛው የሚወጣውን አውሮ የአውሮፓን መንግስት ህብረት አድርገው ሁሉ ያሉ ተለያዩ ተርጓሚዎች የተለያየ አመለካከት የተለያየ እይታ አላቸው። ግን በጣም ሲምፕል የሆነ አንደርስታንዲንግ ይመስለኛል እኔ በበኩሌ ሳየው። ደጋግሜ ይህን ትምህርት ሳስተምር እንዳልኳችሁ ትንቢትን በመተርጎም ላይ ልዩነቶች ሰዎች ቢኖራቸው ዋና መሰረታዊ በሆነው በእግዚአብሔር ነገር ላይ በጌታ በኢየሱስ በአብ ወልድ በመንፈስ ቅዱስ በደህንነት ጉዳይ ላይ መሰረታዊ በሆኑ ነገሮች ልዩነት ሳይኖረን አለ አይደለም ሐሰተኛው ክርስቶስ ከሶርያ ይመጣል ቢል ከዚህ ይመጣል ብሎ ቢል ሐሰተኛው እነተኛ የተባባልን ምንባባልበት የለም። ትንቢት ሲፈጸም ነው ምናቀው አይደለም? አለ አይደለም ትንቢትን በትክክለኛ መልኩ ይሄ ነው ለማለት አንዳንድ ያስቸጋሪ ነው። ሲፈጸም ስናይ ነው ሁኔታዎችን በሂደት ምንመለከተው። ነቢያት ራሳቸው እንኳን ትንቢትን ከተናገሩ በኋላ ጴጥሮስ እንደሚነግረን እግዚአብሔር በእነሱ የተናገረው ነገር መቼና በምን ዘመን በምን አይነት ሁኔታ እንደሚፈጸም የራሳቸውን ትንቢት ይመረምሩ ነበር። እነሱ ትንቢቱን ተናግረው እንዲህ ከሆኑ እኛም ማየቱን ያህል ዳንኤል ህልምን ተመልክቶ ወደው አይገባው ሲጾምና ሲጸልይ ላየው ራእይ ምሪት ሲጠይቅ እግዚአብሔርን ሲለምን ነው የምናየው። ስለዚህ እኛም የበለጠውኑ ደግሞ ብዙ ነገሮች ላይገቡን ላይንረዳቸው እንችላለን። አንዳንዱ እንደውም መጽሐፉ እስከመጨረሻው ዘመን የታተመ ነው ዝጋ ብሎ አለ አይደለም? ያልተገለጡለት ነገሮች አሉ። ራዩን አይቶም እግዚአብሔር ተናግሮትም አለ አይደለም ትርጉሙ ይሄ ነው ብሎ በቀጥታ ነገሮችን ሁሉ መናገር ላይችል ይችላል። ነገር ግን ከምናያቸው ከነዚህ ግልጥ ከሆኑ ነገሮች በግልጥ ከሚታዩት ነገሮች ሐሰተኛው ክርስቶስ ከዩሮፒያን ዩኒየን ውስጥ ሊወጣ ይችላል የሚለው ኤክስፔክቴሽን looks sound ስንመለከታውን ባለንበት ሁኔታ ግልጽ ነው። ስለዚህ አሰተኛው ክርስቶስ ከዩሮፒያን ዩኒየን ሲወጣ ምንድነው የሚያደርገው የሚለውን ስንመለከት በጣም ብዙ ነገሮች ሊያደርግ ይችላል አሰተኛው ክርስቶስ። እና አንደኛ ለሰባት አመት ከእስራኤል ጋር ጽኑ ቃል ኪዳን ያደርጋል። እና ለሰባት አመት ጽኑ ቃል ኪዳን ከእስራኤል ጋር ያረጋል። ዳንኤል ምዕራፍ 9 ቁጥር 27 ላይ ይሄ ተጽፎ እናያለን። ዳንኤል ምዕራፍ 9 ቁጥር 27 ላይ ለሰባት አመት ጽኑ ቃል ኪዳን እንደሚያረግ ቀጥሎ ታላቁ መከራ በዳንኤል ውስጥ በተነገረው ሰባ ሱባኤ ውስጥ የመጨረሻው ሰባኛውን ሱባኤ እንደሚመለከት ዳንኤል ተናግሯል። አያችሁት? እና ከዚህ ውስጥ አስተተኛው ክርስቶስ ከእስራኤል ጋር የሚገባውን ቃል ኪዳን ነቢያቶች ሲናገሩት ከሞት ጋር የሆነ ቃል ኪዳን ነው ብለዋል። ኢሳይያስ ዝቅ ብሎ የሚያሳየው ይህንን ሁኔታ ነው። እንደዚህ ይላል ኢሳይያስ ይህን ትንቢት ሲናገር፣ ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። እናንተም ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰትም ተሰውረናል፣ የሚትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ስላላችሁ ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦልም ጋር የተማማላችሁት መሐላ አይጸናም፣ የሚትረፈረፍ መቅሰፍት ባለፈ ጊዜ ትረገጡበታላችሁ ይላችኋል። እስራኤላውያኖች በዚያን ጊዜ ከሐሰተኛው ክርስቶስ ጋር ለሰባት ዓመት ቃል ኪዳን የሚገቡበት ያ ቃል ኪዳን የመረገጫቸው እንደሚሆን ፍርድም እንደሚያመጣባቸው ይናገራል። ሐሰተኛው ክርስቶስ በዳንኤል ምዕራፍ 9 ቁጥር 27 ላይ በምንመለከተው መሰረት በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል ይላል። ብዙ ሰዎች እንደሚያምኑት ከእስራኤልም ሀገርም የሚመጣው አሁን ወሬም እንደምንሰማው አይሁዳውያኖች ቤተ መቅደሳቸው ለመስራት ዝግጅት ላይ እንዳሉ ይነገራል።
እና ለዚያ የሚያስፈልገው ነገር ብዙ መጻፍቶች ተጽፈዋል። አንዳንዱ ሴንሴሽናል በማድረግ ብዙ ነገሮች ይጻፋሉ። ይሁን እንጂ ይሄን ትንቢት ስንመለከት መስዋዕት የሚያቀርቡበት ጊዜ እንደሚሆን አይሁዳውያኖች መስዋዕት ሊያቀርቡ የሚችሉበት ጊዜ አንዳንድ ሰዎች ይሄንን በምን ሁኔታ ይፈቱታል? አይሁዳውያኖች ቤተ መቅደሳቸው ለመስራት አሁን በጣም ብዙ ፖለቲካዊ የሆነ ተጽዕኖ አለ። አንደኛ የእስላሞቹ መስጊድ እዛ ቦታ አለ። የአይሁዳውያኖቹ ቤተ መቅደስ የነበረበት ክልል ውስጥ ስለሆነ ያለው በዚያ ቦታስ አይሁዳውያኖች ቤተ መቅደስ ሰሩ ማለት እስላሞቹ ኢየሩሳሌም ዋና ከተማችን ነች ብለው የተማማሉበት ህይወታቸው የሚሰጡበት ጉዳይ ነው። ኢየሩሳሌም ውስጥ እስራኤል በመትወስዳቸው በማናቸው ምርምጃዎች በአለም ዙሪያ ያለ እስላም ዜና ተመልከቱ ብትፈልጉ ሁሉም ሰላማዊ ሰልፍ እየወጣ እንደ ጉድ ነው የሚጮሁት። እና ለምን እስላሞቹ ሶስተኛ ቅዱስ ከተማችንን ወደ ማለት ደርሰዋል። በቅርብ ጊዜ በፕሬዝዳንቶች ውድድር ላይ ዲቤት ሲያደርጉ አይታችሁ እንደሆነ ቴድ ክሩዝ ሲናገር ሰምታችሁ ከሆነ the first thing ቤተ እንትን ዋይት ሃውስ ተመርጬ ስገባ ከማደርጋቸው የአሜሪካንን ኤምባሲ ወስጄ ኢየሩሳሌም ውስጥ አደርጋለሁ አለ። ማለት እንዴት ያለ አይደለም አቋም እንዳለው ለመግለጥ ነው የተናገረው። ምን ያህል የኢየሩሳሌም ጉዳይ በአሜሪካን እንኳን ለመመረጥም ለውሳኔም አንገብጋቢ ነገር ሊሆን እንደሚችል እግዚአብሔር ያሳያቸው አሁን ያየን ያለነው ጉዳይ ነው። ለምን ዳንኤል ዘካርያስ ምዕራፍ 12 ላይ ኢየሩሳሌምን ለአህዛብ የመንገድገድ ዋንጫ አድርጋታለሁ የሚሸከሟትም ሁሉ ምን ያረጉ አይችሉም ይቆስላሉ ይላል። እና የኢየሩሳሌም ጉዳይ አጀንዳ የሆነበት ዘመን ውስጥ ነን። ኢየሱስ ሊመጣ ነው። እግዚአብሔር ይመስገን። ዲቤት እየተደረገባት ነው ኢየሩሳሌም። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ዘመኑ ቅርብ ነው ወገኖች አስተውሉ። ይሄንን ምን ማረው ለኪዩሪዮሲቲ አይደለም ጌታ እንደሚመጣ እንድታስተውሉ እንድትረዱ ነው። አያችሁት? ስለዚህ አይሁዳውያኖቹ በዛች በኢየሩሳሌም ውስጥ ቤተ መቅደሳቸውን ሰርተው መስዋዕት ያቀርቡ እንደ ዱሮ ሊያመልኩ ይፈልጋሉ። እና አንዳንድ ሰዎች ምን ይላሉ ለዚህ ሴኩር የሚያረጋቸው ዋስትና የሚሰጣቸው አይዟችሁም ይላቸው ይፈልጋሉ። እስካሁን የነበሩ አሜሪካን ፕሬዝዳንቶች እንኳን የቱንም ያህል የእስራኤል ወዳጆች ነን ብለው ቢሉ ኤምባሲያቸውን እዛ ማግባትና ያለ ማግባት ነገር አስቸጋሪ እንዴት እንደሆነ ይሄው እየሰማን ነው ያለነው። አይ ቴል ዩ ቴድ ክሩዝ ቢመረጥ አያረገውም ያለን አያረገውም። ምክንያቱም ዩናይትድ ኔሽን ውስጥ ያለውን እሹ ብትመለከቱ ዩሮፒያን ዩኒየን ውስጥ ያለውን ብትመለከቱ በአለም ዙሪያ ያለውን ብትመለከቱ በጣም አሳሳቢ ነገር ነው። ስለዚህ ብዙ ሰዎች ምን ይላሉ የሐሰተኛው ክርስቶስ ሲነሳ ከእስራኤል ጋር ቃል ኪዳን የሚገባው አይዟችሁ በቃ ወር ፍሬንድስ በሚል አይነት ሁኔታ ኮሚትመንት ውስጥ ይገባል። ፕሮቴክቲቭ ካቨር ይሰጣቸዋል፣ ፖለቲካል ካቨር ይሰጣቸዋል፣ ወይም ደግሞ ሰፖርት ያረጋቸዋል የሚል ነገርን ይወስዱና ይተረጉማሉ። ነገር ግን ሐሰተኛው ክርስቶስ ሐሰተኛ ክርስቶስነቱ መቼ ይገለጣል ተብሎ ቢባል መቼ ነው የሚገለጠው? በመጽሐፍ ቅዱስ ውስጥ እነዚህ ሁኔታዎች ተጠቅሰዋል። ሐሰተኛው ክርስቶስ በሰባቱ ዓመት አጋማሽ ላይ ከእስራኤል ጋር የገባውን ቃል ኪዳን ያፈርሳል። ቀጥሎ ስንመለከት ዳንኤል 9:27 ላይ ይሄ ተጠቅሶና ያለ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል፣ በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊ ይመጣል፣ እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል። በምዕራፍ 8 ላይ የምትመለከቱ ትንቢት ዳንኤል ላይ የአሌክዛንደር መንግስት የግሪክ መንግስት የመጨረሻው የክፋት ሁሉ ክፋት የሆነውን ስራ የሰራው አንቲከስ ኤፒፋነስ አራተኛው አንቲከስ ኤፒፋነስ የሚባል ሰው በጣም 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 አሰተኛው ክርስቶስን እንዳለ በድርጊቱ እሱን ይመስላል ነው የሚባለው። ለዚህ ነው ብዙ ሰዎች የሚሳሳቱት ወይም ደግሞ ከሶሪያ ሊመጣ ይችላል ብለው እንዲሉ የሚሆኑት። እና በቤተ መቅደስ ውስጥ ይሄንኑ ቃል የሚመስል ድርጊት ፈጽሟል አንቲከስ ኤፒፋነስ ይሄንን የሰራው ጌታችን ከመወለዱ በፊት ነው።
ስለዚህ አንቲከስ ኤፒፋነስ የተፈጸመው ትንቢት መደረጉ ያለቀ የዳንኤል ትንቢት ተፈጽሟል ማለት አንችልም። ለምን? ጌታችን የጥፋት ርኩሰት አላደለም ሲቆም ስታው ብሎ ያንኑ ጠቅሷል። ሐዋርያው ጳውሎስ ለተሰሎንቄ በጻፈው መልእክት ላይ ጠቅሷል። ስለዚህ የጥፋት ርኩሰት ገና በእግዚአብሔር ቤተ መቅደስ የመቆሙ ነገር የመጨረሻው ዘመን ትንቢት ጉዳይ ነው እንጂ ያለፈ እንዳልሆነ የአዲስ ኪዳን ያሳየናል። የራእይ መጽሐፍ ያሳየናል። ሐዋርያው ጳውሎስ የጻፈው ተሰሎንቄ ላይ ያሳየናል። ጌታችንም ደግሞ በማቴዎስ ምዕራፍ 4 ላይ የጻፈው ይሄንን ያሳየናል። ስለዚህ ይሄ አጥፊው በጥፋት ርኩሰት የሚለው በዳንኤል 9 ላይ እንደምናየው ከእስራኤል ጋር የገባውን ቃል ኪዳን አፍርሶ የሚያደርገው እንደሆነ እናያለን። ስለዚህ ሰባኛው ሱባኤ ለሁለት የሚከፈለው ከምን የተነሳ ነው ብለን እንመልከት። የሰባቱን ዓመት አጋማሽ ሁለተኛ አጋማሽ የራእይ መጽሐፍ ላይ ተጠቅሷል። የሚገርማችሁ ዳንኤል ላይ የምንመለከተው ዳንኤል ምዕራፍ 9 ላይ የምንመለከተው ራእይ ምዕራፍ 11 ቁጥር 2 ላይ በመቅደሱም ውጪ ያለው እድሞ ለአዛብ ተሰጥቷል ቶ አትለካው እነርሱም 42 ወር የተቀደሰችውን ከተማ ምን ያረጋሉ? ይረግጧታል ይላል። ኢየሩሳሌም በአዛብ ምትረገጥበት ጊዜ ይመጣል ማለት ነው። ይረግጧታል ይላል። 42 ወር ስንት ዓመት ማለት ነው? ሂሳብ መጣቁ ሶስት ዓመት ተኩል። ሰባት ለሁለት ሲከፈል የመጨረሻው ሶስት የመጀመሪያው ሶስት ዓመት ተኩል መጨረሻ ላይ the last 3.5 years ላይ ነው ይሄም የሆነው። ስለዚህ የሰባቱ ዓመት ሐሰተኛው ክርስቶስ ከእስራኤል ጋር የሚገባው የሰባት ዓመት ኪዳኑን መሃል ላይ ያፈርሳል ይላል ዳንኤል። ራእይ ደግሞ ለ42 ወር ይረግጧታል ይላል። የሚከፈልበት ሁኔታ እዚህ ላይ እንደሆነ እናያለን። ወዳጅ ነኝ ብሎ ቃል ኪዳን የገባው በሰባቱ ዓመት ኩሌታ ላይ ቃል ኪዳኑን ሲያፈርስ የሚያደርገው ኢየሩሳሌምን መርገጥ ነው። ዳንኤል ምዕራፍ 9 ላይ የሰባው ሱባኤ ትንቢት ሲነገር በቅድስት ከተማና በሕዝብ ላይ ሰባ ሱባኤ ተቀጥሯል ስለሚል የዳንኤል ምዕራፍ 9 ሰባ ሱባኤ የሚመለከተው የአይሁድን ሕዝብ ነው። እና ያ የሚሆኑት ነገሮች በሙሉ ከዚህ በፊት በዝርዝር ያስተማርኩትን ነገር አሁን መድገም አልችልም። ነገር ግን ሐሰተኛው ክርስቶስ በመጨረሻው በሰባኛው ሱባኤ ላይ ለሰባት ዓመት ከእስራኤል ጋር ቃል ኪዳን ይገባል። 69ኙ ሱባኤ ኢየሱስ ክርስቶስ እስከ ተገደለበት ጊዜ ድረስ አብቅቷል። ከሰባው ሱባኤ እና 69ኙ ሱባኤ አልቋል። የቀረው ከሰባው ሱባኤ ውስጥ የሰባኛው ሱባኤ ነው። 69ኙ አልቋል። ያንን ሰባኛውን ሱባኤ ነው ሰባት ዓመት ብለን እምንለው። ተመልከቱ፣ ሐሰተኛው ክርስቶስ በዛ በሰባኛው ሱባኤ መጨረሻ ላይ በኢየሩሳሌም ባለበት ጊዜ ነው ናቡከደነጾር በህልሙ ያየው ማንም ሳይነካው እጅ ሳይነካው ከተራራ ድንጋይ ተፈንቅሎ ወጣ እና ያ ያየውን ምስል እግሩን መታው እና ገለባ እንደ እብቅ አለ አይደለም እርሻ ሜዳ ላይ እንዳለ ነፋስ ጠርጎ እንደሚወስደው ስፍራው እስከማይታወቅ ድረስ እንደሚደመሰስ ኢየሱስ ዳግመኛ በአርማጌዶን ጦርነት ጊዜ ሲመጣ የዓለም መንግስታት ሁሉ ለእግዚአብሔር ልጅ ለኢየሱስ አልፎ ይሰጣሉ። ኢየሱስ የጌቶቹ ጌታ እንደ ተናገረው ዳግመኛ ሲመጣ ይሄ ይሆናል። ሃሌሉያ! ይሄ ይሆናል። ኢየሱስ ክርስቶስ ዳግመኛ ሲመጣ ክብር ለእግዚአብሔር ይሁን። ስለዚህ ሐሰተኛው ክርስቶስን ስንመለከት በዚህ በመጨረሻው ዘመን ላይ የሚነሳ ከሮም መንግስት ሊነሳ የሚችል ኃይል እንደሆነ እናያለን። እግዚአብሔር በነቢያቱ የተናገረው ቃል ይፈጸማል። እግዚአብሔር የተመሰገነ ይሁን። ኢየሱስ ዳግመኛ ይመጣል። ይሄ ውድ ወገኖቼ ስለ ትንቢት ኪዩሪየስ እንድትሆኑ ለማድረግ የታሰበ ትምህርት አይደለም። ጌታ የሚመጣ ከሆነ እንዴት ነው እኛ መኖር ያለብን? ሐሰተኛው ክርስቶስ በምን አይነት ኃይል ተሞልቶ እንደሚመጣ ባለፈው ጊዜ አካፍያችኋለሁ። ይበቃዋል። እግዚአብሔር ይመስገን። ጨለማ ጊዜ አርግዋለሁ ያንን በብርሃን እንጨርስ። የእግዚአብሔር ስም የተባረከ ይሁን። ሐሰተኛው ክርስቶስ ሲገለጥ በመድር ላይ እጅግ በጣም ክፉ ነገሮችን የሚሰራ ሰው ነው። ለምን ብላችሁ ትሉ? he is a very unique person ነው። በመድር ላይ እስከዛሬ ከአዳም ዘር ጀምሮ ከተነሱ ከሰዎች ልጆች ሁሉ መካከል እንዳሰተኛው ክርስቶስ በጥበብም በኃይልም በተንኮልም በክፋትም የተሞላ ሰው አይኖር። ዓለምን ሁሉ የሚያስደንቅ ይሆናል። ለምን ብላችሁ ብትሉ? ዘንዶም ስልጣኑን ሁሉ ሰጠው ይላል። ይሄን ሁኔታ እግዚአብሔር ሰዎች አሰተኛውን ክርስቶስን ሲመለከቱት በመጽሐፍ ቅዱስ ላይ ሲያዩት አንታይ ክራይስት የሚሉት ወይም አሰተኛው ክርስቶስ የሚባለው ክርስቶስን ለመተካት መሲህ ሆኖ ለመገለጥ ለሰው ልጆች ሁሉ መሲህ ነኝ ለማለት በዓለም ላይ ያለውን እንቆቅልሽ ሁሉ ፈታለሁ የኢኮኖሚ በሉት የፖለቲካ በሉት የሚሊተሪ በሉት የፈለጋችሁትን እፈታለሁ የሚል በብዙ ነገር በዓለም ላይ ካሉ መሪዎች ሁሉ ይልቅ የተሻለ ነገር ኦፈር ለማድረግ የሚችል ሰው ነው ሆኖም ይመጣው። እና ዳንኤል ራእይ ምዕራፍ 13 ላይ እንደምንመለከተው ዘንዶም ስልጣኑን ሁሉ ሰጠው ይላል። በነገራችን ላይ ብዙ ጊዜ ሰዎች ስልጣን በአጋንንት ታይላንድ ነገር ሲሰሩ ለሰይጣን ራሳቸውን ሊሰጡ ይሆናሉ። ከእግዚአብሔር ጋር ሰው ሳይጣላ ሰይጣን አይጠቀምበትም። በነገራችን ላይ ከእግዚአብሔር ጋር ሳይጣላ ማንም ሰይጣን አይጠቀምበትም። እና ብዙ ሰዎች አሁን ደጋሚ ለመሆን አጋንንት ጎታች ለመሆን ሃይማኖታቸውን አዋርደው ሸጠው አቅልለው የድፍረት ንግግር በእግዚአብሔር ላይ እየተናገሩ ነው ሰይጣን የሚገባባቸው። በነገራችን ላይ እና አስማተኞች ቤታቸው ንብረታቸው ቢዝነሳቸው እንዲሳካላቸው እና የእግዚአብሔርን ነገር እንዲያንቋሽሹ ነው የሚጠየቁት። ሐሰተኛው ክርስቶስ ምን ያህል ራሱን ለሰይጣን ቢሰጥ እንደሆነ ማየት አለባችሁ። ከዚህ የተነሳ አንዳንዶች ምን ይላሉ? ጌታ ኢየሱስ ክርስቶስ ቃልም ሥጋ ሆነ እንደሚባል ሰይጣን ሥጋ ሆነ ነው የሚባለው በሐሰተኛው ክርስቶስ። ሰይጣን ራሱ ሊትራሊ ሥጋ ሆነ እንደማለት ያህል ነው ተብሎ ነው የሚወሰደው። ለምን? he sold out to the devil። እንደውም አንዳንዶች ራሱ ሰይጣን ኢንካርኔት ያረጋል ሁሉ ይላሉ። በዚህ አቅጣጫ ሄዶ ነው ይሄን ትርጉም እውነት ነው ብሎ ማስተማር ይከብደኛል። ስለዚህ ሁለቱ የተለያዩ ናቸው ሰይጣንና እሱ። እና ሐሰተኛው ክርስቶስ እንደዚህ በሚገዛበት ዘመን ውድ ወገኖቼ ብዙ ጊዜ እኛ ዱሮም ይመስለን ይሄ አጋንንት መናፍስት ያልሰለጠነ ሰው ጋር ያለ ከስልጣኔ ችግር የተነሳ የመጣ ችግር ይመስለናል። እንዳትታለሉ። የሰለጠነው አገር የሰለጠነው በአብዛኛው በሰይጣን ዘዴም ነው። ጥንቆላ ነው መተት ነው የምትፈልጉት? የፊልም አክተሮቹ የሚናገሩትን ስሙ። አያችሁት? መናፍስት እንዲገቡባቸው አላደንም ደጋሚዎችን አስማተኞችን ምንን እየጠየቁ ነው ብዙ ነገሮች የሚከናወንላቸው። ስለዚህ ዛሬ ባለንበት ጊዜ ለሐሰተኛው ክርስቶስ የሚሆን ሁኔታ ተመችቷል። ሰይጣንን አምላኪ ነው ምራቡ ዓለም የሰይጣን ቤተክርስቲያን አለ። የሚያደርጉትን ታቱ ሰዎች ተመልከቱ። የሚዘፍኑትን ዘፈን ተመልከቱት። የሰይጣን አምላኪዎች ናቸው። በጣም የታወቁ ዘፋኞች የታወቀ ዘፈን የሚዘፍኑ ሰዎች ብዙ ጊዜ ሰይጣን እንዲገባባቸው እንዲገለጥላቸው እኔ ሙዚቀኞች ማቃቸው ልጆች ሲነግሩኝ ታሪክ በጣም ይገርማቸዋል። የሚቀፍ ነገር ነው። አንድ ስሙን አሁን ባውንቲ የሚባል ሶፍትዌር አለ ሶፍትዌር አልኩኝ ቲሹ ፔፐር ምናምን ታቃላችሁ። የዛ ካምፓኒውን የሚያረጉ ክርስቲያኖች ቦይኮት ያረጉበት ጊዜ ነበር። ያንን እንዳይገዙ ባለጠጋ አረገኝ ሰይጣን ስለሆነ አለ አሉ። እንግዲህ ምን ያህል ትክክል እንደሆነ አላቅም። እና በገበታዬ ላይ ሰይጣን የሚቀመጥ ለክብሩ ያለ መቀመጫ ለማንም አይቀመጥበት ይላሉ እንደነዚህ ያሉ ሰዎች። አያችሁት? ዛሬ ሰይጣን ሰዎች በጣም ይፈልጉታል። አንድ ጊዜ አንድ የእግዚአብሔር ሰው ዶክተር ብርሃኑ እንግሊዝ ሀገር በነበረ ጊዜ ለትምህርት ሄዶ ሲነግረኝ ስለ ጌታ ሲናገር አለ ባስ ላይ እንደዚህ ከሰዎች ጋር ሲጫወት አንዱ በጣም ተናደዳለ ብድጋለና ሰይጣንስ ስለ ሰይጣንስ what about ሰይጣን ብሎ አለ ተናዶ ወረዳለ። ብዙዎች ዛሬ ሰይጣንን በጣም ይፈልጉታል ይዘምሩለታል። ኒው ኤጅ ዘፋኞች
የነጋት ኮከብ የሚሉት ማንን ይመስላችኋል? ሞርኒንግ ስታር። ኒው ኤጀሮች ሁሉም ሰይጣንን ይፈልጋሉ። ሰይጣን በሃይማኖት መልክ፣ ሰይጣን በልዩ ልዩ አይነት ዘዴ ሶሳይቲ ውስጥ ስፍራ እያያዘ ነው። ይሄንን መቋቋም የምንችለው ስለ ሰይጣን ሌክቸር በመስማት አይደለም። ከእግዚአብሔር ካልሆነን ዓለም በክፉ እንደተያዘ ማወቅ አንችልም። ይሄን ጥቅስ እግዚአብሔር አይናችሁን ይክፈት በልባችሁ ያትምላችሁ። እግዚአብሔር ስም የተባረከ ይሁን። ዮሐንስ ምን እንደሚል ተመልከቱ። ይሄንን በጌታ ስም እግዚአብሔር በውስጣችሁ ያትምላችሁ እንድታስተውሉትም ያድርጋችሁ። እግዚአብሔር የተመሰገነ ይሁን። ምዕራፍ 5 ቁጥር 19 አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ከእግዚአብሔር እንደሆነን ዓለም በሞላው በክፉ እንደተያዘ እናውቃለን። ፕሊስ 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 በጌታ በኢየሱስ ስም ለለምናችሁ አስተዋይ በሆነው ልቦናችን ምናልባት የዝንብ ጠንጋራ እናቀ ይሆናል። እኔ አላቅም የዝንብ ጠንጋራ ሰው እንዴት እንደሚያቀ። የፈለገ ኢንተሊጀንት ብትሆኑ፣ የፈለገ ኢንፎርምድ ብትሆኑ ከእግዚአብሔር ጋር ሪሌሽንሺፕ ከሌለን ክፉን ማወቅ አንችልም። ለምን? ክፉን የምናውቀው በመልኩ አይደለም። ድሮ ቤተ ክርስቲያን ትምህርት አዘጋጁ ብላን የኒው ኤጀርስ መጽሐፍቶች አይነበረ። ኒው ኤጀሮች የሚባሉ ሰይጣን አምላኪዎች ሳታኒስት የሆኑ አንዳንድ ሰዎችን የነሱን ታሪክ ስመለከት የቤታቸው ስትሄዱ ስትመለከቷቸው የቤታቸው እቃ ኤክስፔንሲቭ የሆነ ስዕል፣ የሚሰሙት ሙዚቃ ለስላሳ ኳይት ላይፍ፣ እንዲህ ስትመለከቷቸው በቃ ሰንበትና አደብ የገዛ ርፍ ያለ ህይወት፣ በምንም ነገር አጂቴትድ የማይሆኑ ካልም የሆኑ ሰዎች ናቸው። ማራኪዎች ናቸው። እስቲ ሰዎች በኃጢአት የሚወድቁበትን የሚጥላቸውን በኃጢአት ነገር ተመልከቱ። ማራኪ ነው። አስቀያሚ የሆነ ነገር በኃጢአት ሰውን የሚጥለው በጣም ሰው ከተጎሳቆለ በኋላ ካልሆነ በስተቀረ አይደለም። ብዙ ሰዎችን የሚማርከው ሰይጣናዊ አሰራር በሙሉ ውበት አለው፣ ኢምፐልስ አለው፣ የሚለክፍ የስሜት መጋጋልን የሚሰጥ የሚነካ ነገር አለው። እስቲ ዛሬ ዘፋኞች የሚዘፍኑትን ዘፈን እስኪ ተመልከቱት። እንዴት ሰውን የተቀመጠውን ሰው እንዲህ የሚቀሰቅሰው ነገር አላቸው። ከእግዚአብሔር ካልሆነን ክፉን ማየት አንችልም። የፈለገ መጽሐፍ ብናነብ፣ እኔ ለራሴ ማረገው ነው መናግራችሁ፣ ከአምላኬ ጋራ ዴይሊ የምኖረው ኑሮ ነው ንጽህናዬም አቅሜም ከክፉም ለመጠበቄ። መማራችን አይደለም። እግዚአብሔር ይሄን እንድናስተውል ይርዳን። የእግዚአብሔርንም ነገር ለመለየት የእግዚአብሔር ያልሆነውንም ለመለየት ቁልፍ ነገር ብትፈልጉ ከእግዚአብሔር ጋር መሆናችሁን ማወቅ አለ። እናንተስ ኮዴት ናችሁ አለ ያጋንንት አይደለም። ጳውሎስ በሚሰብከው በኢየሱስ ስም ወጣ ሲል እንዴ ጳውሎስን አቀዋለሁ ኢየሱስንም አቀዋለሁ፣ እናንተ ግን ኮዴት ናችሁ? እስቲ ሪሌሽንሺፕ ነው። ከጌታ ጋር ካልሆነን ዛሬ ኢየሱስ ሊመጣ ባለበት ዘመን፣ ውድ ወገኖቼ ኢየሱስ ሊመጣ ባለበት ዘመን ሰዎች ለብዙ ዲሰፕሽን አልፈው ሊሰጡ እንዲችሉ የሚያደርግ ነገር ብታምኑም ባታምኑም እየበዛ ነው። ስሙ ልንገራችሁ፣ የስተት ነገር ከቤተ ክርስቲያን ውጪ አይደለም የምታዩት፣ ቸርች ውስጥ ነው የምታዩት። you will see this ዛሬ ብዙ የአፍሪካ ቃልቾች፣ አስማተኞች፣ ጠንቋዮች፣ አጋንንት በቤተ ክርስቲያን የተከላቸው ሐሰተኞች ቤተ ክርስቲያንን ወንጌል አልባ አድርገው እንዴት እንደሚኖሩ ታያላችሁ። ሉክ ዩቲዩብ ላይ እና ሰዎች ዛሬ እግዚአብሔር ሰዎች የሚባሉት ነኔ አንቺ ነኔ ነኔ ተገናኝተን እናቃለን፣ እኔና አንቺ አንተዋወቃለን፣ ቤታችን ወጥቻለሁ አባትሽ እንደዚህ ነው እከሌ እንደዚህ ነው ወገኖቼ ታሪካችሁን አንድ ሰው ተነስተ ቢነግራችሁ ሃሌሉያ ትላላችሁ እ አገርም ያቀውን ታሪካችሁን ምንድነው ለእናንተም ይሆነው እስኪ ጥያቄ ልጠይቃችሁ ልጆቻችሁን ብታሳድጉ ልጆቻችሁን ምንድነው የምትነግሯቸው ለማደጋቸው ለሚጠቅማቸው ነገር ምንድነው የምታወራቸው እግዚአብሔር ቢያወራችሁ አባታችሁ የሰማዩ አምላክ ቢያወራችሁ ምንድነው የሚያወራችሁ እኔ እኮ ስላንቺ አቃለሁ እኮ ቀድም እንደዚህ ነበርሽ እኮ እንደዛ ነበርሽ የሚላችሁ መስላችኋል እንዲያወራ እግዚአብሔር ይዘልፈኛል ይመከረኛል ይገስጸኛል ያጽናናኛል አባት ልጆቹን እኔ ልጆችን ስነግራቸው ዝም ብያልቀለድም ሲሪየስ ሆነ ያቃሉ ፊቴን ያቃሉ በነገራችን ላይ ገና ፊቴን ያቃሉ ሲሪየስ ነገር ስናገር ለህይወት የሚጠቅማቸው ነገር ነው የሚናገሩ መነግራቸው ለትምህርት ነገ ሰው የሚሆኑበትን ከወንጀል የሚድኑበትን ለስተት አልፈው እንዳይሰጡ ነው መክራቸው ልጆችን ዝም ብያወቁት ቢያነበቁት ሁሉ አንነግራቸው ሰው የሚያረጋቸው ነገር ነው መነግራቸው ዛሬ ቤተክርስቲያን ውስጥ እንዴ አሉ ሰዎች ነቢያት ሐዋርያት ተብለው የእግዚአብሔር ሰዎች ተብለው ይሄን አሻሮ ህዝብ እየቃመ ነው ለዲያብሎስ ሊመጣ ላለው ለአሰተኛው ክርስቶስ ለጥፋት ሰዎችን የሚያዘጋጁት ከውጭ ያሉ ሰዎች አይደሉም ቸርች ውስጥ ያሉ ሰዎች ናቸው እግዚአብሔር ስም የተባረከ ይሁን ውድ ወገኖቼ አሰተኛው ክርስቶስ ሲመጣ የምናውቀው ከእግዚአብሔር ከሆነ ነው ከጌታ ጋር ከሆናችሁ ብርሃናል ለምን እግዚአብሔር ሰዎች FBI CIA አለ አይደለም ነገሮችን ከስተት ከአገርን ለመጠበቅ ሰዎችን ሲያሰለጥኑ ክፉ የሆነ ነገር የሚለዩበትን ዘዴ ቴክኒክ ቱልስ ኢንስትሩመንት በሙሉ ይሰጧቸዋል ትሬን ያደርጓቸዋል እግዚአብሔር ክፉን ምን ለይበት የሰጠን ብርሃን ኢየሱስ ይባላል ኢየሱስ በህይወቴ ከሌለ በተማራችሁ ትምርት እስቲ ስላስተኛው ክርስቶስ የተነገረው ሊና እሱን ይመስላል ይያላችሁ ብትሉ ነንተ አታውቁት ከጌታ ጋር ዛሬ ያለን ህይወት ነው እግዚአብሔር ይሄን ህይወት ይስጠን ውድ ወገኖቼ እግዚአብሔር ይሄን ህይወት ምን ያርገን ይስጠን ይሄን ህይወት ይስጠን ከክፉ እንድትጠበቁ የምትፈልጉ ከሆነ እግዚአብሔር እንዲመክራችሁ የምትፈልጉ ከሆነ በእግዚአብሔር ምክር የእግዚአብሔር ሰዎች መሆን ከፈለጋችሁ ከስተት መዳን የምትፈልጉ ከሆነ ከእግዚአብሔር ጋር እለት እለት የምትኖሩበትን ጸጋ እግዚአብሔር ይስጣችሁ እግዚአብሔር ሆይ ለኔ ብርሃን ያንተን የሚከተለኝ ቢኖር በልስቲ የህይወት ብርሃን ይሆንለታል ስለ ጌታ ኢየሱስ በመናቀው አይደለም ስንከተለው ነው ዳይናሚክ ላይፍ ነው የሚጠይቀው ስከተለው ነው የህይወት ብርሃን የሚኖረው ቁጭ ብዬ ጌታ በኋላ መጣለው ትምርቴን ልጨርስ አንዳንድ ነገር ላድርግ እስኪ ሁኔታዬን ላደራጅ ምናም ብላችሁ በጠብቁት የህይወት ብርሃን የለም ጨለማውስ ቁጭ ብላችሁ ነው የምታረጉት አም ቴሊንግ ዩ ጨለማውስ ቁጭ ብላችሁ ነው የምታረጉት ስትከተሉት ነው ስከተለው ነው ብርሃን የሚሆነልኝ ለምን ኢየሱስ ክርስቶስ በሪሌሽንሺፕ ነው ብርሃን የሚሆነው በእምነት ነው በመሰጠት ነው በመገዛት ነው ብርሃን የሚሆነው የእግዚአብሔር ስም የተባረከ ይሁን ሐሰተኛው ክርስቶስ ይመጣል ነቢያቶች ተናግሯል ጌታ ተናግሯል የሐሰተኛው ክርስቶስ መንፈስ ዛሬም በዓለም በቤተክርስቲያን እየሰራ ነው ዓለም ለስተት አልፎ እየተሰጠ ነው ቤተክርስቲያንም ራሷን ምዕመናኖቿን ሁሉ ለዚህ ሁኔታ እየሸጠች አዳራሽ እየተከራየን ኑ ይያልን የአፍሪካን ቃልቾች እየጠራን ይሄን ያደረገን የዛሬ 10 አመት እንደዚህ ያለ ነገር የሚያደርጉ ይመጣሉ ብላችሁ ማመናችሁ ሰዎች ላይ የቆሙ ላያቸው ላይ የቆሙ ምን ጉድ ነው ትላላችሁ እኔን እንገራችሁ እኔ እንደውም ያበድን ነው የሚመስለኝ እኔ እውነቴን ነው የምነግራችሁ ያበድን ነው የሚመስለው ለብዙ ዲሴፕሽን አልፎ የሚሰጠን ነገር wide open የሆነ በር የተከፈተ ይመስላል ከጌታ ጋር ከሆናችሁ አቅም አላችሁ ከጌታ ከኢየሱስ ጋር ከሆናችሁ ብርሃን አላችሁ ሐሰተኛውን ክርስቶስን በትምህርት አንለየው በእግዚአብሔር ብርሃን ነው። እግዚአብሔር የተመሰገነ ይሁን። ይሄንን ነገር በልባችሁ ካያዛችሁ ውድ ወገኖች እግዚአብሔር ሆይ ለሞት እንዳልተኛ እንዳላንቀላፋ እርዳኝ እርዳኝ እርዳኝ። ጌታ ሊመጣ ባለበት ትንቢትና ዜና ተጋጥመው በመሰማበት በዚህ ዘመን ለሞት እንዳልተኛ አንቃኝ ብላችሁ ማለት አለባችሁ። እኔ ዳይን ተወጥቻለሁ፣ ኢየሱስ ይመጣል ብያለሁ፣ አስተምራለሁ፣ ሰምታችኋል። እንግዲህ ጌታ ይመስገን ብዙም ይሄን ያህል አይፈጥንም። እኔ እንደው ዛሬ አንዳንድ የደከምኩባት እንኳን አንድ ሳምንት ትንሽ በዛች ልቆይና ምናምን አንድ ወር አንድ አመት እንዳትሉ መነጠቅ ከዛ ወዲህ ቢሆን ምን መስላችኋል? ተዘጋይተን በጌታ ፊት መሆን አይቻለን? ከጌታ ጋር መሆን አይቻለን? ስምዖን የሚባለው እግዚአብሔር ሰው መልካም ምሳሌያችን ነው። ኢየሱስ ይመጣል ተብሎ ከጥንት ጀምሮ ሲነገር ቆየ እና ብዙ ሰዎች መጽሐፍት ገልጠው ያሉ የት ነው የሚወለደው ሲላቸው በዛ ናቡከደነጾር ለው ነበር ሄሮድስ ዛሬ ፋርስና ሜዶን ስልከርም እና ሄሮድስ ሲጠይቃቸው የት ቦታ ነው መጽሐፍ አውጥተው ነው ያሳዩት። ግን ሲወለድ ግን ሄዶ አልሰገዱለትም አላመለኩትም። መጽሐፍ ታውቃሉ ጠቁመዋል እኮ ወገኖቼ። እንዴ እንደው ቢያንስ ምን ነው ጠየቀ እንዴ? ሄሮድስ እንዴት ጠየቀ? አረ ይሄን ነገር እናጣራ እንዴት ጠየቀ አይሉም እንዴ? ብርሃን ካልበራለ ሰው የጌታ ነገር አይርበው አይጠማው። ምን እንደቀረበት ፕሮግራም ነው። አንድ ቀን ሲመቸው ይሄዳል፣ ከመጣም ያየዋል። ምን ችግር አለ? አያችሁት? ከሩቅ ምስራቅ ስጦታ ይዘው አሕዛብ መጥተው ሲሰግዱለት ጌታን በአካለ ህይወታቸው አዩት። ውድ ወገኖቼ ስምዖንና ሐና ናቸው። ሐና ህይወቷን በሙሉ ለጸሎት የሰጠች ስለሆነች በቤተ መቅደስ ስላለች እዛው መጥቶ አገኛት። ስምዖን የእግዚአብሔር ሰው ስለነበረ መንፈስ ቅዱስ በርሱ ላይ ስለነበረ ከቤቱ እያለ በመንፈስ የሚመላለስ ሰው ስለነበረ ጌታ አልፎ በሚሰጥበት በዛች ሰዓት እንደ ህጉ ልማድ ማርያምና ዮሴፍ ይዘው ሲመጡ በዛች ሰዓት ቤተ መቅደስ እንደሄድ እግዚአብሔር አደረገው። የት እንሆናለን እኛ ጌታ ሲመጣ? ስለዚህ ይሄ ትምህርት እናንተ ለማንቃት ነው። እግዚአብሔር ይመስገን። ሐሰተኛው ክርስቶስ ቢመጣ ባይመጣ ጌታን መከተል ከሆነ ብርሃን ከበራልኝ እኔ የምጠብቀው ኢየሱስን ነው። ክብር ለእግዚአብሔር ይሁን። ጌታን ነው የምናፈቀው። እንጸልይ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ውድ የጌታ ልጆች ህይወታችንን ለእግዚአብሔር እንድንሰጥ ለምናችኋለሁ። እግዚአብሔር ሆይ ዛሬ ዓለም በብዙ ክፋት እየተያዘ ያለውን ነገር እያለማመደን ነው። በዜና እያለማመደን፣ በማስታወቂያው፣ በዘፈኑ፣ በምኑ፣ በሙዚቃው፣ በምኑ ለመድ ነው የለመድ ነው የለመድ ነው የለመድ ነው ነገር አያስደነግጠንም። ከጌታ ጋር ካልሆንን አያስደነግጠንም። በክርስቶስ ደም በነጻ ህይወት በብርሃን ካልተመላለሰን አያስደነግጠንም። ጌታን ካልተከተልነው አያስደነግጠንም፣ አያሳስበንም። እግዚአብሔር ይህንን ነገር ከኛ ይወሰድልን። በእውነት ሉል እግዚአብሔር በጌታ በኢየሱስ ክርስቶስ ስም እማጸናሃለሁ። ራሴንም እነዚህንም ወገኖቼንም ሁሉ ጌታ ሆይ ስምህን እየጠራን ጌታ ሆይ በፊት ሆነን እንለምናሃለን። የተማርነው ትምህርት የሚያነቃን ይሁን፣ የሚያነቃን ይሁን፣ የሚያነቃን የሚያተጋን ይሁን። ዘመኑን የምንዋጅበት ልብ የምንልበት ጸጋ የሚገኝበት ይሁንልን። በጌታ በኢየሱስ ስም እማጸናሃለሁ። የጠላት ኃይል፣ የአጋንንት ጉልበት፣ የሰውን ሕይወት አቅም የሚነሳ እግዚአብሔር አምላካችን ሆይ በድንዛዜ በሕይወት መፍዘዝና ድንጋዜ የሕዝብን ሕይወት የሚበላ የጨለማ ኃይል በጌታ በኢየሱስ ስም ይደምሰስ፣ 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 ይደምሰስ። ነፃ የሚያወጣውን አርነት የሚያወጣውን ስምህን እንጠራለን።
እግዚአብሔር ሆይ በመሰጠት በመገዛት ወደ አንተ መሰብሰባችንን ይያየን ይያስተዋልን በፊት እንድንኖር እርዳን። ሁሉ እግዚአብሔር በጌታ በኢየሱስ ስም ለምንሃለሁ ዛሬ ተማርነው ትምህርት በውስጣችን ይቀመጥ ኑሯችንን አካሄዳችንን ልንቃኝበት ልንጠብቅበት ይርዳን። ኦ ክብር ለስም ይሁን ስም ለዘላለም እስከ ዘላለም ይባረክ ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። ተነስተን በበረከት እንለያያለን። አምላኬ እንደ ባለ ጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ።